በጌታችን በመድኃኒታችን በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ ወገኖቼ? መቤት መኮንን ነኝ። እንግዲህ በተከታታይ ከመጽሐፍ ቅዱሳችን እየተማርን ነው። ዛሬ አዲስ የሆናችሁ ሰዎች ብትኖሩ ስለ መንፈሳዊ እድገት በህይወት ችግር ውስጥ ሰው ቢኖር በህይወት ተግዳር ውስጥ ሰው ቢያልፍ ያንን እግዚአብሔር ለመጠቀም ያደርገውና ሰው በመንፈሳዊ ህይወቱ ማደግ ይችላል ከሚል አኳያ ተከታታይ ትምህርቶችን እያየን ነው እና ባለፈው እንዲሁም በህይወታችን እንድናመነታ የሚያደርግ ግፊት ውስጥ ስንሆን በእምነት ውስጥ ማደግ ይቻላል፣ እግዚአብሔር ያንን ለበጎ ይለውጠዋል ብለን ከዳንኤል ምዕራፍ 6 ላይ ሁሉ ክፍሉን አለፍ አለፍ እያን በማንበብ ተማረን። እግዚአብሔርን ታምነን ስንቆም እምነታችንን የሚያስጥል እንደሞኝ የሚያስቆጥር ወይም ደግሞ በጥናት በእኛ ላይ ሰዎች ተነስተው እኛን ለማጥፋት ቢሞክሩ የእግዚአብሔር ክንድ ይገለጣል። የአናብስትን አፍ እንኳን ለዳንኤል ዘግቷል። ለእኛም እግዚአብሔር የሰናች ክንዱ ትዘረጋለች። እኛ ካላመነታን ካላወላወለን ምንም እንኳን የሚመስል ነገር ባይሆን እንደ ዳንኤል አይነት ወደ አንበሳ ጉድጓድ ውስጥ የሚጥል ሁኔታ እንኳን ሳይገጥመን አንዳንድ ጊዜ የኑሮ ውጣ ውረድ ሲገጥመን እና ማስፈራራት ሲገጥመን ከህይወታችን ከምናምነው ጌታችን ሊያስጥለን የሚሞክር ነገር ሲኖር ምንም ቢሆን ጌታ ይሻለኛል ብለን በወሰንን ጊዜ እግዚአብሔር ለእኛ ይገለጣል፣ ያድነናል በሚል እንዲሁ ተማርን። የዛሬው ትምህርታችን ደግሞ ግራ የሚያጋባ ሁኔታዎች ውስጥ ስንሆን በመንፈሳዊ ህይወት ማደግ የሚል ነው እና ይህንን ዛሬ እንግዲህ እግዚአብሔር እንደሚያስተምረን አምናለሁ። እንዲሁ ለመግቢያ ያክል አንድ ቶማስ ሞር የሚባል አንድ ጸሐፊ ነበረና ለሚገጥመን ችግር ሁሉ አስቸኳይ መፍትሄ ለማግኘት ያለንን የተሳሳተ ግምት በማስመልከት ሲናገር ሁሉን ነገር ትክክል ካልሆነ ብሎ ራስን ማስጨነቅ አስፈላጊ አይደለም ይላል። ከችግርም ለማምለጥ ወይም ለመሸሽ በመሞከር ከኑሮ የምናገኘውን ደስታ የይስሙላ ደስታ ማድረግ ይሆናል እና ኑሮ ሪያሊቲ ነው። ሊገጥመን የሚገባው ነገር ሊገጥመን ይችላል። ከዛ ስናልፍ ግን ያው የኑሮ ደስታ ወይም ፕሌዥር የሚለውን እናገኛለን እና ግን ችግሩን እንዳልነበረ ለመሸፈን መሞከር ወይም ደግሞ ለመሸሽ መሞከር ፌስ አለማድረግ እሱ ተገቢ አይደለም የሚል ሀሳብ ነው ያለው ይሄ ጸሐፊ። በመጽሐፍ ቅዱሳችንም ነቢዩ ዕንባቆም በዘመኑ ከገጠመው ግራ የሚያጋባን የሚያስጨንቅ ሁኔታ ሲሸሽ አንመለከት። በሁኔታው ከመጨነቁ የተነሳ ግን እግዚአብሔርን ለመማጸን ሲማጸን እናያለን እንጂ። እስቲ ከዚህ ክፍል ስለሆነ የምንማረው ዛሬ ጌታ እንደው የሚያስተምረንን ነገር ለመስማት እንድንችል ራሳችንን እና ጊዜውን ለእግዚአብሔር አሳልፈን እንጸልይ። በዘመናት ሁሉ ታማኝ ሆነ ታምነህ የምትኖር አምላካችን እግዚአብሔር እናመሰግንሃለን። ለዛሬዋ ቀን ስላበቃህን የነፍሳችን የመንፈሳችን የስትንፈሳችን ባለቤት የመኖራችን ሚስጥር አንተ ነህ። እግዚአብሔር ሆይ እናመሰግንሃለን። ሁኔታዎች ቢመቹ ባይመቹ አንተ ጌታ ነህ። እግዚአብሔር ሆይ ይልቁንም ደግሞ ሁኔታዎች በማይመቹበት ጊዜ እጃችንን ይዘህ ስለምታሻግረን፣ እግዚአብሔር ሆይ ግራ በሚያጋባን ነገር ላይ ሁሉ ጌታ ስለሆነ አልፈህ እግዚአብሔር ሆይ በእውነት የሚያስደንቅ ነገር በሕይወታችን ስለምታደርግ ለነገሩ ሁሉ ለምትሰራው ሁሉ ምክንያት ስላለ የምትሰራውን የምታውቅ ስለሆነ አባት ሆይ እናመሰግንሃለን። እኛነታችንን በፊትህ እንጥላለን። ጊዜውን ተረከብ። አስተምረን አባት ሆይ እኔ ባሪያህ የማረባ ለራሴን የሚሆነኝን ካንተ ብቻ የምጠብቅ ሰው ነኝ። የሰውን አእምሮ አልፌ ልብንም የማረካ አይደለሁ። ጌታ ኢየሱሴ እኔንም ራሴን ልታስተምረኝ እንድችል አምኜ በፊትህ ቀርቤያለሁ። ጌታ እግዚአብሔር ሆይ ጊዜያችን በከንቱ አይለፍ፣ የሚረባንን ነገር አስተምረን እንጂ በክርስቶስ ኢየሱስ ስም አሜን። የመልእክቴ ክፍል ዕንባቆም ምዕራፍ 1-3 ነው። እኔ እንግዲህ ያው ሳነብ ትንሽ ፈጠን ፈጠን ልል ይችላል። ቢሆንም እናንተ ደግሞ መጽሐፍ ቅዱሳችሁን አውጥታችሁ ከብሉይ ኪዳን ትንቢተ ዕንባቆምን ከምዕራፍ 1-3 ከኔ ጋራ ትከታተላላችሁ። በመጀመሪያ ለመንደርደሪያ እንዲሆነን ልነግራችሁ የምፈልገው ነቢዩ ዕንባቆም የነበረበት ዘመን ባቢሎናውያንና አሶራውያን ገነው የነበሩበት ወቅት ነው፣ በዓለም ማለት ነው። ከእነሱ በፊት ሀያላን መንግስታት ነበሩ እንደ ግብጽ የመሳሰሉ። ነገር ግን እነሱን ሁሉ በማንቀጥቀጥ ማለት ነው እነ አሶራውያን ሌሎቹንም ማለት ነው በማስጨነቅ በእጃቸው የያዙበት ወቅት ይሁዳንም የረጋገጡበት እና የወረሩበት ሀያላኖቻቸውን ደግሞ ምርኮኛ አድርገው የወሰዱበት ነቢያቱን ጭምር የተማረኩበት ዘመን ነበረ። እነዚህ ባቢሎናውያን እና አሶራውያን በምን ይታወቁ ነበር? እንግዲህ እንድትከታተሉኝ ነው መንደርደሪያ የምሰጣችሁ። በጭካኔያቸው የታወቁ ነበሩ። በሰራዊታቸው ብዛት የታወቁ ነበሩ። በጣዖት አምላኪነታቸው የታወቁ ነበሩ። ዕንባቆም እነዚህ ሀያላን መጥተው እግዚአብሔር የሌላቸው እግዚአብሔርን የማያመልኩ ጌታ የሌላቸው ሰዎች የእግዚአብሔር ወገኑትን ሰዎች ሲያሸንፉና ሲወስዱ እግዚአብሔር የት ነው የሚል አይነት ነገር ውስጥ እየገባ ይመስለኛል። ግን ቢሆንም ግራ ተጋብቷል። ይህንን ነው የምንመለከተው እና አብረን እንከታተላለን። እስኪ እናንብበው። ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልንስ ስለ ምን አሳየኸኝ? ጠማማነትንስ ስለ ምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ቀብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ አንድ ብተርክላችሁስ እንኳ የማታምኑትን ስራ በዘመናቸው ሰራለሁና እዩ፣ ተመልከቱ፣ ተደነቁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችና ፈጣኖችን ህዝብ ከለላውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው። ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸውን ያንሳፍፋሉ፣ ከሩቁም ይመጣሉ፣ ለመብልም እንደሚቸኩል ንስር ይበራሉ። ሁሉም ለግፍ ስራ ይመጣሉ፣ ፊታቸውንም እንደ ምስራቅ ንፋስ ያቀናሉ። ምርኮኞችንም እንደ አሸዋ ይሰበስባሉ፣ በነገስታት ላይ ያላግጣሉ፣ መሳፍንትንም ዋዛ ሆነውላቸዋል። በምሽጉ ሁሉ ይስቃሉ፣ አፈሩንም ከምረው ይወስዱታል። የዚያን ጊዜም እንደ ነፋስ አልፎ ይሄዳል፣ ይበደልማል፣ ሀያሉንም አምላክ ያደርገዋል ኃይሉንም አምላክ ያደርገዋል። አዎ ቅርታ። አቤቱ የተቀደስህ አምላኬ ሆይ አንተ የዘላለም ጆሮ አልነበርክምን? አንተ እኛ አንሞትም። አቤቱ ለፍርድ ሰርተኸዋል፣ ለተግሳጽም አድርገኸዋል። አይኖች ክፉ እንዳያዩ ንጹሐን ናቸው። ጠማምነትንም ትመለከት ዘንድ አትችልም። አታላዮችን ስለምን ትመለከታለህ? ኃጢአተኛውን ከእነርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? ሰዎችንም እንደ ባህር አሳዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለሁ? ሁሉን በመቃጥን ይውጣል፣ በመረቡም ይይዛቸዋል፣ በአሽክላውም ውስጥ ያከማቻቸዋል። ስለዚህ ደስ እያለው እልል ይላል፣ እድል ፈንታ ሰው በእነሱ ሰብታለችና መብል በስታለና ስለ ይሰዋል ላሽክላውም ያጥናል። ስለዚህ መረቡን ይጥላል ይጥላልን አሕዛብንም ዘወትር ይገድል ዘንድ አይራራምን ይላል ምዕራፍ አንድ። በመጠበቂያዬ ላይ እቆማለሁ፣ በአምባም ላይ እወጣለሁ። የሚናገረኝንም ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። እሱ አታላይና ኩሩ ሰው ነው፣ በስፍራው አርፎ አይቀመጥም። ስስቱን እንደ ሲኦል ያሰፋል፣ እርሱም እንደ ሞት አይጠግብም። አሕዛብንም ሁሉ ወደ እርሱ ይሰበስባል፣ ወገኖችን ሁሉ ወደ እርሱ ያከማቻል። እነዚህ ሁሉ ለእርሱ ያልሆነውን ወደ እርሱ ለሚሰበስብ መያዣውን ለራሱ የሚያበዛ ወዮለት። እስከ መቼ ነው እያሉ ምሳሌ አይመስሉበትምን? ተረትም አይተርቱበትምን? የሚነክሱስ ድንገት አይነሱብህምን? የሚያጨንቁህም ይነቃሉ፣ ለእነርሱም ብዝበዛ ትሆናለህ። የሰውን ደም ስላፈሰስህ በምድሪቱና በከተማይቱም በእርሷን በሚኖሩ ሁሉ ላይ ስላደረግከው ግፍ አንተ ብዙዎችን አሕዛብን በዝዝሃልና ከአሕዛብ የቀሩትን ሁሉ ይበዘብዙሃል። ከክፉ እንዲድን ጎጆውን በከፍታ ላይ ያደርግ ዘንድ ለቤቱ ክፉ ትርፍን ለሚመሰበስብ ወዮለት። ብዙ አሕዛብ አጥፍተሃልና ለቤትህ እፍረትን መክረሃል፣ በነፍስህም ላይ ኃጢአትን አድርገሃል። ድንጋይም ከግንብ ውስጥ ይጮኋል፣ እንጨትም ከወርቅ ውስጥ ይመልስለታል። ከተማን በደም ለሚሰራ ከተማንም በኃጢአት ለሚመሰርት ወዮለት። እነሆ አሕዛብ ስለ እሳት እንዲሰሩ ወገኖችም ስለ ከንቱነት እንዲደክሙ ከሰራዊት ጌታ ከእግዚአብሔር ዘንድ የሆነ አይደለምን? ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች። ሀብረተ ስጋውን ለማየት ባልንጀራውን ለሚያጠጣ ክፉንም ለሚጨምርበት ለሚያስነውረውም ወዮለት። በክብር ፈንታ እፍረት ሞልቶብሃል፣ አንተ ደግሞ ጠጥተህ ተንገድገድ። የእግዚአብሔር የቀኙ ጽዋ ይመለስብሃል፣ አፍረትም በክብርህ ላይ ይሆናል። የሰውንም ደም ስላፈሰስህ በምድሪቱና በከተማይቱም በእርሷም በሚኖሩ ሁሉ ላይ ስላደረግከው ግፍ በሊባኖስ ላይ የሰራኸው ግፍ ይከድንሃል፣ የአራዊትም አደጋ ያስፈራሃል። የተቀረጸውን ምስል ሰሪው የቀረጸው ለምን ጥቅም ነው? ዲዳን ጣዖት ይሰራ ዘንድ ሰሪው ይታመንበቱ? ሐሰትን የሚያስተምር ቀልጦ የተሰራ ምን ይጠቅማል? እንጨቱን ንቃ፣ ዲዳውንም ድንጋይ ተነሳ ለሚለው ወዮለት። በውኑ ይህ ያስተምራልን? እነሆ በወርቅና በብር ተለብጧል፣ ምንም እስትንፋስም የለበትም። እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድርም ሁሉ በፊቱ ዝም ትበል። ምዕራፍን አንድና ሁለትን ስንመለከት ምዕራፍ አንድ የታሪኩን ባክግራውንድ ይነግረን፣ እንባቆም የነበረበትን ዘመን ያለውን ችግር ቀደም ብዬ እንደተናገርኩት ይናገራል። ምዕራፍ ሁለት ደግሞ የእንባቆምን ግራ መጋባት በአጠቃላይ በውስጥ የሚያጥፈውን ሀሳብ በሙሉ ሲናገር እንመለከታል። ምዕራፍ አንድ ላይ እግዚአብሔር ሲናገር እንደገና እንባቆምን ሲናገር የነበረው እንደምንድን ነው ግፍ የሚሰራው እያለ ሲል እኔ እግዚአብሔር ይህንን የማያምነውን ከለዳውያን አስነሳለሁ፣ ህዝቡን ይቀጣል፣ የእንዴት አይነት ፍጥነት እንዳላቸው ምን ሊያደርጉ እንደሚችሉ ይህን ሁሉ ሲናገር፣ ምዕራፍ ሁለት ላይ ግን ወይ ጉድ ሁሉ ሆነ፣ እኔ ግራ ተጋብቻለሁ፣ ለዚህ የሚመልሰውን እግዚአብሔር ሰማ ዘንድ በመጠበቂያ ላይ ቆማለሁ ሲል እንመለከታለን። መጠበቂያ እንባቆም በነበረበት ዘመን በፊት ማለት ነው፣ ከምርኮ በፊት ከተማይቱ ሁልጊዜ የዛ ሀገር ከተማዎች በግንብ ይገነቡና አጥር አላቸው፣ የአጥር ግድግዳ አላቸው። እና ከሌላ አገር የሚመጡ ሰዎች ወደ ከተማይቱ መቅረባቸውን ለማስታወቅ ጠባቂዎች ደግሞ በግንቡ ላይ የተሰራ ቤት ላይ ይቆማሉ፣ ከፍታ ላይ ማለት ነው። የጦር መልእክተኞቹ ሲመጡ መልእክቱን ተቀብለው ያስተላልፋሉ እንዲሁ። ስለዚህ ይህንን ያውቃል እንባቆም። ዋች ታወር የምንለው ማለት ነው፣ የመጠበቂያ ቦታ ከፍታ። እና አሁን ግራ የተጋባው ነብዩ እንባቆም እንዳው ለመሆኑ በስምህ የተጠራው አምላኬ ብሎ የሚልህ ህዝብ፣ አንተ ተስፋ የገባህለት ህዝብ፣ በዚህ አይነት እግዚአብሔር በሌለው በጣዖት አምላኬ ሲወረር በዚህ ላይ የጭከናቸው ነገር እንደገና የግፋቸው ብዛት አፈሩን እንኳን የማያስቀምጡ ያለንን ብር ሀብት ወርቅ የሚወስዱ የሚዘርፉትን አምጥታ ትቀጣ ህዝብህን? እረ በዚህ ምን ጥቅም አለ? ፍርድ ሁሉ ሲጣመም አይን እያየ እረ በዚህ ምን ጥቅም አለ? ግፍ ሲደረግ በዚህ በታደግከው ህዝብ ቀድመህ አንተ ስም በገባህለት ቃል በገባህለት ህዝብ ላይ ይህ ሁሉ በደል ሲደረግ ጠማማነት ሲመጣ ይህንን እያየ ዝም ትላለሁ? ምን ይህን ሁሉ እኔ እያየሁ አይደለም ወይ? ጥፋት ግፍ በፊቴ ነው፣ ክርክር አለ፣ ጠብ አለ። ይህን ሁሉ እያየ እኔ ስጮህ የማልሰማው እስከ መቼ ነው ሲል እንመለከታለን። አንዳንድ ጊዜ በህይወታችሁ እናንተ እግዚአብሔርን ጥብቅ ብላችሁ ይዛችሁ መከራ ሲደርስባችሁ ግራ አትጋቡ። አላውቅም ነግሬያችሁ እንደሆነ ከዚህ በፊት አንድ ጊዜ በጣም በዘመኔ ግራ የተጋባሁበት ጊዜ ነበር። በእርግጥ ብዙ ጊዜ ግራ የተጋባሁበት ጊዜ ነበር። ያንዷን ጊዜ ግን ምሳሌ ልነግራችሁ ፈልጌ ነው። እና በስተ ምዕራብ በኩል ባለች አንዲት ከተማ ውስጥ እሰራ ነበር። በዛ ደግሞ ጌታን የሚያገለግል በጣም ጌታን የሚወድ ለጌታ ራሱን የሰጠ አንድ ከገጠር የመጣ እግዚአብሔር በጣቱ ያስነሳው ለጌታ ራሱን የሰጠ አንድ ወንጌላዊ ነበር። ይህ ወንጌላዊ በየቤቱ የሄደ ይመሰክራል፣ ይጸልያል፣ ሰዎች ይፈወሳሉ፣ ለጉድ ወደ ጌታ ይመጣሉ። የእግዚአብሔር ጣት በእርሱ ላይ እንኳን እኔ ክርስቲያኑ አይደለም አህዛብ ያውቃሉ፣ በእጁ በጣቱ ላይ እንዳለ የእግዚአብሔር እጅ በእርሱ ላይ እንዳለ ያውቃሉ። ምክንያቱም ከሚደረገው ተአምራት እግዚአብሔር በፊቱ ከሚሄድበት ስራ የተነሳ እግዚአብሔር ካደረገው ነገር የተነሳ ሰዎች ሁሉ የእግዚአብሔር ሰው እግዚአብሔርን የሚያገለግል ወንጌላዊ እንደነበረ እና እንዲያውም የእሱ አምላክ ያድናል እያሉ እስከ መናገር እንደደረሱ ይህንን እኔ የማውቃለሁ፣ ሌሎችም ብዙዎች ያውቃሉ። ይሄ ሰው ግን በጣም ብዙ ጊዜ በበሽታ ተሰቃየ። ገጠር ለገጠር ይሄድ ያገለግልና ሲመጣ ታሞ ወደ ሆስፒታል ነው የምንወስደው። እርሱ ግን የታመሙትን እየመጡለት እየጸለየ ይፈወሳሉ፣ ጌታ ይፈውሳቸዋል። ለራሱ ግን ጌታን ይለምናል፣ እኛም እንጸልያለን፣ ቤተ ክርስቲያን ትጸልያለች። ግን ወደ ሐኪም ቤት መውሰድ ደግሞ ግዴታ ይሆናል አንዳንድ ጊዜ እና እኔ ግራ ተጋባው። እግዚአብሔር ወይ ብዙ ነገር እኔም በህይወቴ ማለት እኔም ራሴ ለምኝ ጌታ ያደረገልኝ ነገር ብዙ ስላለ እንዳው ለዚህም ራሱን ለሰጠ ባሪያ እንዴት ፈጥነህ አትደርስ እያልኩትን አንዴ አይደለም ሁለቴ አይደለም በተለያየ ነገር ደሞት አፋፍ እየደረሰ ይመለሳል። አንድ ጊዜ እንደውም ቤተሰቡ በሙሉ ታመው፣ እህቱ፣ ሚስቱ፣ እሱ ታመው ባዶ ቤት ውስጥ ተነስቶ ምግብ የሚሰጣቸው አጥተው ከመታመማቸው የተነሳ ማለት ነው በረሀብ ሊሞቱ ነበረ። እና እግዚአብሔር እኔ ራሴ ልጠይቃቸው ስት እንዴት ሽሮ ሰው ቤት ይሄዳል እያሉኝ ጊዜ ሄጄ ይህንን ታሪክ አይቻለሁ። በረሃብ ልንሞት ነበረ ብለው ማለት ነው። የእግዚአብሔር አገልጋዮች አይደሉም? የእግዚአብሔር ሰው አይደለም ወይ? ራሱን ሰጥቶ አይደለም ወይ? ለምን አንድ ጊዜ በረሃብ እስከሚሞት ታሞ ቤተሰቡ ሳይቀር፣ አንድ ጊዜ ደግሞ በቃ ሊሄድበት እስከማይችል ድረስ በጣም እየሳለ የሚያሳምመው ለምንድን ነው ብዬ፣ ጌታ ሆይ እሱ እኮ በእጁ የምሰራው ትልቅ ስራ ነው እና ለራስ ስራ ስትል አትፈውሰውም? ለምንድን ነው እንደዚህ የሚሰቃየው ብዬ አጉረመረምኩ። ጸልይ ነበር እና ጸልይ ነበር በጣም አለቀስ ነበር እና አንድ ቀን ከእንቅልፌ ቀሰቀሰኝ። ምን እንደሆነ አላውቅም። እና ያ ሰው በስጋም ዝምድና የለንም፣ አብረንም አልኖርም፣ አብረንም አልተማርም። በጌታ ብቻ ነው የማውቀው፣ ቤተሰብ ያለው ሰው እና የእግዚአብሔር መንፈስ ወደ አእምሮ ያመጣና ከኔ ይልቅ አንቺ ለዛ ሰው ይገድሻሉ ያለ። በጣም ነው የደነገጥኩት። በጣም ከኔ ይልቅ ይገድሻሉ ወይ ማለት እንዴ? ፎ ያረ እኔ ማነኝ? እኔ እኮ የማውቀውም በአንተ ምክንያት ነው መልስ ያበል። ማነኝ እኔ ከእግዚአብሔር ጋር ልከራከር? ይሄ ግራ የሚያጋባኝ ነገር እግዚአብሔርን ሊጠይቅ ወይም ሊፈትን የሚገባው አይደለም። ባላውቅም ባይገባኝም እግዚአብሔር ምንድን ነው ፋትቅ እማቆም። ስለ ህዝቡ ግራ ተጋባ። ለምንድን ነው ሌሎች ያላግጡባቸው? በሹማምንቶችስ ያላግጡባቸው? በመሳፍንትስ ያላግጡባቸው? ታዋቂ በነበሩት እግዚአብሔር ይዋጋላቸዋል በተባሉት ሲያላግጡባቸው አይኔ እያየ ለምንድን ነው ዝም ያልከው? አለኩ እናንተ እግዚአብሔርን ጥብቅ ተብላችሁ እያመናችሁ ቤተሰብ ያላግጥባችሁ፣ ጓደኛ ያላግጥባችሁ፣ መስሪያ ቤት ቢንቃችሁ ምን ይመስላችኋል? ግራ ያጋባል አይደል? ግራ የተጋባው እንባቆም ቅድም እንደነገርኳችሁ ቤት ሄደ። እንደለመደው በከፍታ ስፍራ ላይ፣ በመጠበቂያ ስፍራ ላይ ሆኜ ማንን እጠብቃለሁ? መልስ እንዲሰጠኝ እግዚአብሔርን እጠብቃለሁ አለ። በዛ አምባ ላይ ወጥቼ የሚናገረኝን ስለዚህ ክርክር የሚመልሰውን አውቅ ዘንድ እንደው እግዚአብሔር ምን ይል ይሆን? ምን መልስ ሲኖረው ይሆን ለዚህ ጉድ፣ ለዚህ ኢንጀስቲስ ለሆነ ነገር ፍርድ፣ ለተጣመመ ፍርድ መልሱ ምን ይሆን? አንድ ጊዜ አንድ ሰው ሲናገር፣ ልጅ ነው በእርግጥ እና ሲናገር እንዲህ አለ፣ እግዚአብሔር ሄድን ዱ ግድ ፌር አይደለም ያደረገው ነገር ትክክል አይደለም፣ ጥሩ ስራ አልሰራም አለ። ለምን ስለው ሰይጣንን ወደ ምድር የላከው ሰውን ምድር ላይ ፈጥሮ እንዳስቀመጠ አያውቅም ወይ? ለሌላ ቦታ ሊያደርገው ወይ ሊገለው አይችልም። ፌር አይደለም። አንዳንድ ጊዜ እንደዚህ ብላችሁ አታውቁም? ፌር አይደለም። እግዚአብሔር ለእኔ ያደረገው ፌር አይደለም። ፌርነስ ምንድን ነው? ትክክል አይደለም። በእኔ የተደረገው ትክክል አይደለም። በእኔ ላይ የሆነው ትክክል አይደለም። ይህ ሁሉ ለምን ደረሰብኝ? ይህ ሁሉ ችግር ለምን? እግዚአብሔር እያየው ከሆነ ለምን ሆነብኝ? የማመልኩት በሰላም ይኖሩ የለ ወይ? እኔ ለምን ችግር ደረሰብኝ? ይህ ሁሉ ግፍ ለምንድን ነው የምትሉ አላችሁ? በመጠበቂያ ላይ ቆማለሁ ስለ ክርክር የሚመልስልኝ ያውቅ ዘንድ አውቅ ዘንድ አለ። መመለስ ይችላል እግዚአብሔር፣ እሱ አዋቂ ነው። እንባቆም ለጥያቄው መልስ በተመለሰለት ጊዜ ያለውን ታውቃላችሁ። ግን ያስጨነቀው ምን ነበር? ኢንጀስቲስ ነበር አይደል? በዚህ ዘመን ስንት አይነት ኢንጀስቲስ አለ። ቲቪ የምታዩዋላችሁ ብዙ ጊዜ በቲቪ የሚታዩ ብዙ ፕሮግራሞች አሉ፣ ፍትህ የጎደለባቸው ሁኔታዎች ይታያሉ። እግዚአብሔር ውሃ አይገድህም እንዴ? አያሰኝም? አንዳንድ የምናየው ነገር የሚያስጨንቅ ነገር በምድራችን እንባቆምን ያስጨነቀው በዘመኑ የነበረው ፍትህ መጓደል ነበር። እናንተ ጠይቃችሁ ታውቃላችሁ እግዚአብሔር ውሃ አይገድምም ወይ ብላችሁ? እኔ አይገድምም ወይ ብላችሁ ጠይቃችሁ ታውቃላችሁ? ይመስላችኋል የማይገደው የማያይ አይንን የሰጠ አምላክ ያያል፣ ጆሮን የሰጠ አምላክ ይሰማል። ለእርሱ የተሰወረ ነገር ምንም የለም፣ ከፊቱ የተሰወረ እርሱ የማያውቀው እኛ የምናስረዳው ይመስላችኋል? እርሱ የማያውቅ ሳያዩ ያለፈው ያመለጠው ነገር እግዚአብሔር ሳያዩ የሚያልፈው ነገር የለም። ስለዚህ እግዚአብሔር እነዚህን እስራኤላውያን ሊቀጣ ባቢሎናውያን እንዳስነሳ ከምዕራፍ 1:5 ጀምሮ ማንበብ እንደገና ይቻላል። አንዳንድ ጊዜ ወደ እግዚአብሔር እንድንቀርብ ለማድረግ እግዚአብሔር ሁኔታዎችን ወደ እኛ ያመጣል። ስንቸገር የምንቀርበውን ያህል ሲደላን እግዚአብሔርን መቅረብ አያስቸግረንም? እውነት አይደለም? ሲደላን ሁኔታዎች ወደዚህ ወደዛ ወደዚህ ወደዛ ጊዜያችን የሚወስደው ነገር ብዛቱ ብሎት አንዳንድ ጊዜ ከእግዚአብሔር ያርቃል፣ ችላ ያስደርጋል። መከራ ወደ እግዚአብሔር ያጣብቃል አይደል? ምናልባት ደግሞ የመከራው መንስኤ እግዚአብሔር እንደዚህ እንደ እስራኤላውያን እንደተደረገባቸው ባይሆን ሰይጣን እንኳ ቢሆን ታውቃላችሁ፣ ሰይጣን እኛን ለማስጨነቅ በሞከረ ቁጥር ወደ እግዚአብሔር ነው የበለጠ የሚያስጠጋ። የእግዚአብሔር እጅ ወደ እኛ እየተዘረጋ ነው የሚሄደው። በሁኔታ ውስጥ እያላችሁ ይህን ማየት ያስቸግር ይሆናል። ቢሆንም ካለፍን በኋላ የምንናገር ሰዎች ይህንን እናውቃለን። እናንተም ይህንን ወቁ። ሰይጣን ቢያውቅ ኖሮ አይነካካችሁም ነበር። ወዴት እንደሚያስጠጋችሁ እየገፋ ቢያውቅ ኖሮ እሱ ወደ ገደል ሊጥላችሁ ሲገፋችሁ ከገደል ውስጥ ገና ሳትደርሱ የተነጠፈ እጅ የእግዚአብሔር እጅ እንደሚጠብቃችሁ ቢያውቅ የሚያወጣ እጅ እንዳለ ዳንኤልን ወደ ጉድጓድ ውስጥ ሲጥለው የዳንኤል አምላክ ተገልጦ የአናብስትን አፍ እንደዘጋ ቢያውቅ ኖሮ ዳንኤልን ወደ ጉድጓድ ይጥል ነበር? አይጥልም ነበር እኮ እነ ሲድራቅ እነ ሚሳቅና አብድናጎምን በእሳት ውስጥ የአማልክት ልጅ የሚመስል ተመላልሶ እንደሚያድናቸው እሳቱን እንዳይበላቸው እንደሚያደርግ ቢያውቁ ኖሮ እሳቱን ያነዱት ነበር? አይሞክሩትም ነበር። ምክንያቱም የራሳቸው ሰዎች ተቃጠሏ። አንበሳ ውስጥ የሚጨመሩ ሰዎች ራሳቸው ተበሉ ከነ ልጆቻቸው። ስለዚህ ያደርጉት ነበር? አያደርጉም ነበር እኮ። ስለዚህ የመከራው መንስኤ ዲያብሎስ ከሆነ እግዚአብሔር ይገስሰው፣ ለእኛ ግን እሰየው። ወደ እግዚአብሔር ስለሚያድግ ለበጎ ነው አይደል? መከራን ጠርተነው አያናመጣው፣ ግን ከመጣ ደግሞ ጌታ ኢየሱስ ሲክበር ከእርሱ ጋር የበለጠ እንጣበቃለን። እና እግዚአብሔር ሳያየው የሚሆን ነገር የለም ነው ወገኖች፣ ሳይሰማው የሚሆን ነገር የለም፣ ሳያየው የሚሆን ነገር የለም። ስለዚህ ክርክር ቢኖራቸው እሱ ይሰማል፣ ያደምጣል። እንባቆም የሚመልሰውን አጣ። መጨረሻ ላይ ምን እንደሆነ ታውቃላችሁ? እንባቆም ምን አለ? የነቢዩ እንባቆም ጸሎት በመዝሙር አለ፣ መዘመር ጀመረ ማለት ነው። አቤቱ ስምህን ሰምቼ ፈራሁ፣ አቤቱ በአመታት መካከል ስራህን ፈጽም፣ በአመታት መካከል ተታወቅ፣ በአመታት ጊዜ በመዓት ጊዜ ምህረትህን አስብ እያለ መናገር ጀመረ። እግዚአብሔር ምን ያደርጋል አለ? እግዚአብሔር ቅዱስ ክብሩ ሰማያትን ከድኗል፣ ምስጋናው ምድር ሞልቷል፣ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል፣ ተነፋር በፊቱ ይሄዳል፣ የእሳት ነበልባል ከእግሩ ይወጣል እያለ መናገር ጀመረ። የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት መገንዘብ ሲችል አይኖቹ ሲከፈቱ የእግዚአብሔርን ማንነት ሁሉን ቻይነት መገንዘብ ሲችል የሚናገረውን ያጣ ሰው መዝሙር መዘመር ጀመረ። እኔ ተልቻለሁ። ልቤም ደነገጠብኝ። ከድምፅ የተነሳ ከንፈሮቼ ተንቀጠቀጡ። መንቀጥቀጥ ወደ አጥንቶቼ ውስጥ ገባ። በስፍራ የሆኜ ተናወጡ። በሚያስጨንቁን ህዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ምንም እንኳ በለስም ባታፈራ፣ በወይንም ሀረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችን መብል ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችን በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደ ዋላ እግሮች ያደርጋል። በከፍታዎች ላይ ያስኬደኛል አለ። ቶኑ ተለወጠ አይደል? ቀደም ሲል የተናገረበት ቶን አሁን የዝማሬ ቶን፣ እግዚአብሔርን የማክበር በፊቱ የመንቀጥቀጥ የመገዛት አይነት ሆነ፣ ተለወጠ። እኛም እንዲሁ ነው። የምንናገረውን ያሳጣናል እግዚአብሔር። እጃችንን ባፋችን ላይ ጭነን እንገረማለን። እኛ ብቻ ሳይሆን እግዚአብሔር በእኛ ሕይወት ውስጥ ካደረገው ነገር የተነሳ ሌሎች እጃቸውን ባፋቸው ላይ ጭነው ይገረማል። በእውነትም የምታመልከው አምላክ እግዚአብሔር ነው ይላሉ። እግዚአብሔር ረዳት ይላሉ። እግዚአብሔር ረዳው ይላሉ። እኛ እግዚአብሔርን እንጠብቅ። እኛ እግዚአብሔርን ስንጠብቅ ለስራው አማካሪ የማያስፈልገው የዘላለም አምላክ በነገራችን ላይ ሲገለጥ እኛ ይገባናል፣ ሌሎች ግራ መጋባታችን ሁሉ ይወገዳል። ይልቁን በደስታ እንሞላለን። እግዚአብሔር ካደረገው የተነሳ ጌታ ሆይ ማረኝ፣ እኔን በትዕግስት እንድጠብቅ የረዳኸኝ አንተ ነህ። አሁንም የደስታ የመሰረት አንተ ነህ። ይህንን ማየት ያስቻልከኝ እንላለን ማለት ነው። የእግዚአብሔር ኃይል ከምድር ኃያላና ኃይል በላይ ነው። ከማንኛውም ነገር በዚህ ምድር ላይ ካስጨነቀን ተጠቅልሎ ቢደመር ከእግዚአብሔር ጋር ሲወዳደር ምንም እንዳይደለ ልናስብ ይገባል። ምንም አይወዳደር። ግራ የሚያጋባን ነገር በእግዚአብሔር ዓይን ሲታይ ቀላል ነው። የምንመልሰው ነገር ቢጠፋል ማድረግ የማናስፈለስ እንኳ ቢያቅተን፣ ወገኖቼ የእግዚአብሔር ቃል እንደሚናገር መንፈስ በማይነገር ንቃተት ስለ እናንተ ምን ያደርጋል ነው የሚለው። ይቃትታል። በእግዚአብሔር ፊት ዝም ብንል እና እግዚአብሔር ብንጠብቅ እርሱ ራሱ ይረዳናል። አንዳንድ ጊዜ መጮህ እንኳን አያስፈልገንም። የውስጣችንን ጩኸት፣ የነፍሳችንን ጥሪ እግዚአብሔር ይሰማል። የውስጣችንን ጩኸት ይሰማል እግዚአብሔር። አንደበትን ብቻ አይደለም እግዚአብሔር የሚመለከተው። የአንደበታችን ቃል ደግሞ ከልብ ካልወጣት ምን ዋጋ አለው? ስለዚህ እግዚአብሔር ሁኔታዎችን ሁሉ እንደ ሰርፕራይዝ፣ እንደ አዲስ ነገር የሚያይ እንዳይመስላችሁ። ከእርሱ ቁጥጥር ውጪ የሆነ ነገር የለም። ለእንባቆም ይሄ ሰርፕራይዝ ነበር፣ አዲስ ነገር ነበር፣ የሚያስደነግጥ ነገር ነበር፣ የሚያስጨንቅ ነገር ነበር፣ ግራ የሚያጋባ ነገር ነበር። ለእግዚአብሔር ግን አልነበረ። ግራ የሚያጋባ ነገር ለእግዚአብሔር የለም። ለእኔና ለእናንተ ብዙ አለ። ግራ በሚያጋባን ነገር እንግዲህ ምን እናድርግ? ወደ እግዚአብሔር እንቅረብ። እግዚአብሔር ሆይ ስለ እኔ ስለዚህ ጉዳይ ምን ትላለህ? እኔ ግራ ገብቶኛል። አንተ ግን መፍትሄ አለ፣ መፍትሄ ስጠኝ፣ እኔም ልረፍ እንልና ለመፈል ይገባል። ጥርጣሬያችንንና የሚያወላውል የእምነታችንን ሁኔታ ልናስወግድ ይገባል። በጌታ ላይ ለመጣል ጌታ ሆይ እኔ አላውቅ መፍትሄም የለኝም፣ መፍትሄ ግን አንተ አለ። ስለዚህ እግዚአብሔር ሆይ ችላኝ፣ በማለት እግዚአብሔር ዘመናችንን ያድሳል። ግራ መጋባታችንን እንባችንን ሁሉ ከኛ ያስወግዳል፣ ባችንን ያብሳል። እግዚአብሔር የመገለጥ ዘመን ሁሉ ነገር ግልጥ ሆኖ የምናይበት ዘመን ይሰጣል። እሱ ፍርዱ ትክክል ነው። በጣም መመላነው ነገር መፍትሄ አለ። እግዚአብሔር ሁልጊዜ ትክክል የዘላለም አምላክ ስሙ ይባረክ። አምላካችን እግዚአብሔር ሆይ እጅግ እናመሰግናለን። አንተ ስለረዳህን፣ እስከ ዛሬ ስለጠበቅከን፣ ግራ በሚያጋባን ነገሮች ላይ ሁሉ አይኖች ስለሚሆን መፍትሄ ስለምትሆን እናመሰግናለን። አባት ሆይ ታምነን መኖር እንድንችል እንድትረዳን እንለምንሃለን። እግሮቻችንን እንደ ዋላ እግሮች እንድታጠብቅ፣ በከፍታዎች ላይም እንድታስጌጠ ማዳንህን እግዚአብሔር ሆይ ለሚመጣው ትውልድ እስክንነግር ድረስ ዝም እንዳንችለን አባት ሆይ እንድታግዘን እንለምንሃለን። ጊዜያችንን ስለባረክልን ተመስገን። በክርስቶስ ኢየሱስ ስም ወገኖቼ፣ ስለገጠመኝ የቴክኒካል ችግር ትንሽ ወደ መጀመሪያ አካባቢ ይቅርታ ጠይቃለሁ። ያው ከኔ አቅም በላይ ነው፣ ትንሽ ቆረጥረጥ ያለ ቢመስላችሁ ከቴክኒክ ችግር ምክንያት ነው። ወደፊት እንደሚስተካከል አምናለሁ። እግዚአብሔር ይባርካችሁ።